የአሜሪካ ድምፅ ራዲዮ ጣቢያ ነው።
The detention of Dr. Norara Gudina is related to the state of emergency. That is,
የዶክተር መረራ ጉዲና መታሰር ከአስቸኳይ ጊዜ አዋጁ ጋር የተገናኘ ነው። በአስቸኳይ ጊዜ አዋጁ ከአሸባሪነት ከተፈረጁ ድርጅቶች ጋር መገናኘትና ማሴርን የሚከለክል ክፍል አለ።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር ናቸው። ዝርዝሩን በዜና መጽሔት ክፍለ ጊዜ እናቀርባለን።
It's true. This arrest is yet another example of increasing restrictions on independent voices.
የመታሰራቸው ነገር እውነት ከሆነ አድራጎቱ ኢትዮጵያ ውስጥ ነጻ ድምጾችን ለማፈን የሚጣሉት ገደቦች እየተጠናከሩ ለመምጣታቸው አንድ ተጨማሪ ማሳያ ነው የሚሆነው።
ቀደም ብለን የገለጽነው አሁን የተማቻቸው ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር ናቸው። ከሳቸው ቀደም ብሎ የተማቻቸው ደግሞ የኢትዮጵያ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ ናቸው። የተቃዋሚው ፓርቲ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር የዶክተር መረራ ጉዲናን እስር አስመልክቶ በዛሬው ዕለት ለጋዜጠኞች ከሰጡት አስተያየት የተወሰደ ነው። ሁለቱም ዘገባዎች ዜናውን ተከትለው በተከታታይ ይቀርባሉ።
ለምሽቱ ካሉን የዓለም ዜናዎች መካከል ደግሞ ጋምቢያ ውስጥ በተካሄደው ፕሬዝደንታዊ ምርጫ የተቃዋሚው እጩ አዳማ ባሮ የረጅም ጊዜውን የሀገሪቱ መሪ ያህያ ጃሜን አሸነፉ። ፕሬዝደንቱም መሸነፋቸውን ተቀብለዋል የሚሉትና ሌሎችም አሉን።
በወቅታዊ ርዕሶች ላይ ያተኮሩ ውይይቶችና ቃለ ምልልሶች በሁለተኛው አጋማሽ ጠብቋቸዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከዛሬ አርብ ህዳር 23 2009 ዝግጅታችን ጋር አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የምትመራው ብርሃን ኃይሉ ነች። በቅድሚያ የምሽቱን የዓለም ዜናዎች እናሰማለን። ጋምቢያ ውስጥ በተካሄደው ፕሬዝደንታዊ ምርጫ የተቃዋሚው እጩ አዳማ ባሮ የረጅም ጊዜውን የሀገሪቱን መሪ ያህያ ጃሜህን እንዳሸነፉ የምርጫ ኮሚሽኑ አስታውቋል። ባሮ ከተሰጠው ድምፅ 45 ከመቶውን ማለትም 263,000 ድምፅ ሲያገኙ ማለት 32 ከመቶውን ደግሞ ፕሬዝደንቱ ጃሜ 212,000 አግኝተው ሁለተኛ ሆነዋል። ሶስተኛው እጩ ማማ ካንዴ 17 ከመቶውን እንዳገኙ ነው የተገለጸው። ፕሬዚደንት ያህያ ጃሜ በተቃዋሚው እጩ መሸነፋቸውን አምነው እንደተቀበሉ የምርጫ ኮሚሽኑ ሊቀመንበር አሊዩ ሞማር ጃይ ለጋዜጠኞች ገልጸዋል። ጃሜ እንዲህ ለረጅም ጊዜ ስልጣን ላይ ቆይተው ሲያበቁ አሁን መሸነፋቸውን መቀበላቸው በጣም ለየት ያለ እርምጃ ነው ብለዋል የምርጫ ኮሚሽኑ ሊቀመንበር። ከፕሬዝደንቱ በኩል ለጊዜው የወጣ መግለጫ የለም። በዋና ከተማዋ በባንጁል ህዝቡ በተቃዋሚው ማሸነፍ ተደስቶ ሲጨፍር መዋሉን አልፋ ጃሎ ለቪኦኤ ዘግቧል። የ51 ዓመቱ ባረው በትናንቱ ምርጫ የሀያ ጃሜህን የተፎካከረውን የሰባት ተቃዋሚ ፓርቲዎች ህብረት ወክለው ነው የተወዳደሩት። እሳቸውም የ51 ዓመት ሰው የሆኑት ያህያ ጃሜ በ1994 ዓ ም በወታደራዊ መፈንቅለ መንግስት ስልጣን ጨብጠው ከዚያ በኋላ በተካሄዱና ተቺዎች ነጻም ፍትሐዊም አልነበሩም ባሏቸው ምርጫዎች እያሸነፉ እስካሁን ያቺን ትንሽቱን የምዕራብ አፍሪቃ ሀገር ሲገዙ ኖረዋል። የመብት ተሟጋች ቡድኖች ፕሬዚደንቱ የፖለቲካ ተቀናቃኞቻቸውንና ጋዜጠኞችን ሲያስሩ አለያም ሲገሉ ነው የከረሙት ብለው በተደጋጋሚ ሲወነጅሏቸው ቆይተዋል። አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ መጪው መንግስት የጋምቢያን ሰብአዊ መብት ይዞታ ማሻሻል፣ የፖለቲካ እስረኞችን መልቀቅና አፋኝ ህጎችን መሰረዝ ይጠበቅበታል ሲል አሳስቧል። በምርጫው የሚያሸንፉ መስሏቸው የነበሩት ጃሜ ከምርጫው በኋላ የተቃውሞ ሰልፍ የሚባል አይፈቀድም ሲሉ አውጀው ነበር።
የተባበሩት መንግስታት ድርጅት በሰሜን ምስራቅ ናይጄሪያ በቦኮ ሀራም ጥቃት ሰለባ ለሆኑ ዜጎች በሚቀጥለው የአውሮፓውያን ዓመት በሰብአዊ ረድኤት ምላሽ መርሃ ግብሩ የ1 ቢሊዮን ዶላር የቁሳቁስ እርዳታ እንደሚያደርግ አስታወቀ። በዚህ እርዳታ በነውጠኛው ቡድን ጥቃት የተጎዱ ወደ 7 ሚሊዮን የሚደርሱ ሰዎችን ለመድረስ ተስፋ ተደርጓል። ባለፉት 7 ዓመታት በቦኮ ሀራም እንቅስቃሴ ከ15,000 በላይ ህዝብ ተገድሏል። ከ2 ሚሊዮን የሚበልጡም ከቀያቸው መፈናቀላቸው ተገልጧል። የመንግስታቱ ድርጅት ምክትል የሰብአዊ ረድኤት አስተባባሪ ፒተር ሉድንበርግ ባወጡት መግለጫ የናይጄሪያ አፍሪካ ውስጥ ካሉት ግጭቶች ሁሉ ግዙፍ መሆኑን ተክሰው በዚህ ቀውስ ባለም አቀፉ ማህበረሰብና በግሉ ዘርፍ ርብርብ ለህዝቡ ተስፋ መስጠት መጀመር እንችላለን ያሉት።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ተመራጩ ፕሬዚደንት ዶናልድ ትራምፕ ጡረታ ላይ የሚገኙትን ጀነራል ጄምስ ማቲስን የመከላከያ ሚኒስትራቸው እንዲሆኑ መርጠዋቸዋል። ይሁን እንጂ ማቲስ ጉዳዩን የሚመለከተው ፌዴራላዊ ህግ መቀየር ይኖርበታል እንዲሾሙ። ሚስተር ትራምፕ ትናንት ማታ ሲንሲናቲ ኦሃዮ ውስጥ የደጋፊ ስብሰባ ላይ ተገኝተው ነው ቀደም ብሎ በዜና ማሰራጫዎች ሲጠቆም የነበረውን የእጩ ተሿሚያቸውን ምርጫ ይፋ ያደረጉት። ውጊያ እወዳለሁ ብለው በአንድ ወቅት በመናገራቸው ማድዶግ የተቆጣው ውሻ የሚል ቅጽል ስም የተሰጣቸው የ66 ዓመቱ ማቲስ በአፍጋኒስታንና በኢራቅ ጦርነቶች የባህር ወለድ ጦር ሰራዊቱ አዛዥ ሆነው አገልግለዋል። በ2010 ዓመተ ምህረት የዩናይትድ ስቴትስ ማዕከላዊ እዝ አዛዥ ሆነው ተሹመዋል። በዚያም ከአፍጋኒስታንና ከኢራቅ በተጨማሪ ሶሪያን የመንንና ኢራንንም ኃላፊነት ጠቅልለው ይዘው ነበር። የጀነራል ማቲስ ሹመት በመወሰኛው ምክር ቤት መጽደቅ ይኖርበታል። ከዚያም ሌላ የመከላከያ ሚኒስትር ለመሆን ከጦር ኃይል ግዳጅ አገልግሎት ቢያንስ ለ7 ዓመታት በጡረታ መገለል ስላለ ያ ይህን በሚመለከተው ሕግ ልዩ አስተያየት ሊደረግላቸው ያስፈልጋል። ጀነራሉ ጡረታ የወጡት እንደ አውሮፓውያን አቆጣጠር በ2013 ዓ ም ነው።
የዩናይት ስቴትስ የመወሰኛ ምክር ቤት በኢራን ላይ የተጣሉት እቀባዎች ሕግ እንዲራዘም በመፍቀድ የመጨረሻውን ይሁንታ መስጠቱን ተከትሎ ኢራን የአጸፋ እርምጃ ያለው ስትል ዝታለች። የዩናይት ስቴትስ ምክር ቤት የሁለቱም ፓርቲዎች አባላት ሕጉ ከቴህራን ጋር የተደረሰውን የኒውክለር መርሃ ግብሯን ገዳቢ ዓለም አቀፉን ለማስከበር ወሳኝ እንደሆኑ ያምኑበታል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ባህራም ጋሴሚ በሰጡት ቃል ኢራን ዓለም አቀፍ ስምምነቶችን ታከብራለች፣ ሁኔታዎች ሲከሰቱ ደግሞ ተገቢውን ምላሽ ትሰጣለች ካሉ በኋላ የዩናይት ስቴትስ ኮንግረስ እቀባው እንዲቀጥል መወሰኑ ከስምምነታችን ውጭ ነው ብለዋል። ሀገራቸው የምትወስደው የአጸፋ እርምጃ ምን እንደሆነ ግን ቃል አቀባዩ ዝርዝር ውስጥ አልገቡም። በቅርቡ የኢራኑ መንፈሳዊ መሪ አያቶላ አሊ ሀሚኒ አሜሪካ ያሳለፈችው እቀባ ማራዘሚያ ውሳኔ የኒውክለር ጉዳይ ውላችንን የሚጥስ ነው፣ እኛም የበኩላችንን እርምጃ እንወስዳለን ሲሉ ማስጠንቀቃቸው ይታወሳል። ትናንት የዩናይት ስቴትስ መወሰኛ ምክር ቤት ውሳኔውን 99-0 በሆነ ድምፅ ሲያሳልፈው የቨርመንቱ ነጻው ሴኔተር በርኒ ሳንደርስ ብቻ ድምፅ አልሰጡም። ባለፈው ወር ህጉ በመምሪያው ምክር ቤቱ ውስጥ 419-1 በሆነ ድምፅ ማለፉ ይታወቃል። በዩናይት ስቴትስ ምክር ቤት የሁለቱም ፓርቲዎች እንደራሴዎች አሜሪካ ኢራን ላይ ጠበቅ ማለቷን መቀጠል አለባት ብለው ነው የሚከራከሩት። አድማጮች፣ ለዜና የተያዘው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አድማጮች አሁን ወደ ምሽቱ አብይ ርዕስ እናልፋለን።
ዶክተር መረራ ጉዲና የታሰሩት የአስቸኳይ ጊዜ አዋጁን ክልከላ በመተላለፋቸው መሆኑን የገለጡት የመንግስቱ ቃል አቀባይ ተጨማሪ መረጃ በሂደት ሊገኝ የቻለው ከህግ አካላት ወይም ከማዘዣ ጣቢያው እንደሆነ ተናግረዋል። የኢትዮጵያ ተቃዋሚ ፓርቲ መሪዎችን እያሰረች ነው የሚለው አባባልም ያለውን ሁኔታ አያንጸባርቅም ሲሉ ተችተዋል። ዶክተር ነገሪ ሌንጮ ተቀማጭነታቸው አዲስ አበባ ለሆኑ የውጭ ሀገር የዜና ወኪሎች የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አድርሶናል።
ከሁለት ቀናት በፊት የታሰሩት የኦሮሞ ፌዴራሊስት ኮንግረስ መስራችና ሊቀመንበር እንደዚሁም የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በምን ሁኔታ ላይ እንዳሉ መንግስት ማብራሪያ አልሰጠም። በዚህ ኃላፊነት ከተሾሙ የመጀመሪያ የሆነ መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮም አዲስ መረጃ እንደሌላቸው ዛሬ ለጋዜጠኞች ተናግረዋል።
The detention of Dr. መረራ ጉዲና is related to the state of emergency that is
የዶክተር መረራ ጉዲና መታሰር ከአስቸኳይ ጊዜ አዋጁ ጋር የተገናኘ ነው። በአስቸኳይ ጊዜ አዋጁ በአሸባሪነት ከተፈረጁ ድርጅቶች ጋር መገናኘትና ማሴርን የሚከለክል ክፍል አለ። ይህንን ክልከላ በመተላለፋቸው ታስረዋል። ሌላ ዝርዝር መረጃ ቀስ በቀስ ከህግ አካላት ወይም ከኮማንድ ፖስቱ ልናገኝ እንችላለን።
የዶክተር መረራ ጉዲና መታሰር የተሰማው መንግስት ተቃዋሚዎችን በተለያዩ የዲሞክራሲ ግንባታ ሂደቶች እንደሚያሳትፍ እየገለጸ ባለበት ወቅት ነው። የምርጫ ስርዓቱን ለምሳሌ ከተቃዋሚዎች ጋር በመወያየት ለመቀየር ህገ መንግስቱን እስከ ማሻሻልም ለመሄድ እንደሚፈልግ አስታውቋል። የተቃዋሚ መሪዎች እየታሰሩ ባለበት ሁኔታ እንደዚህ አይነት እቅዶች እንዴት ሊሳኩ እንደሚችሉ የተጠየቁት ዶክተር ነገሪ ነገሮችን ማጠቃለል አያስፈልግም ብለዋል።
In the first place, we should not make hasty generalization about jailing opposition leaders because an individual
በመጀመሪያ ደረጃ የተቃዋሚ ፓርቲ መሪዎችን ማሰርን በተመለከተ ጠቅላላ ድምዳሜ ላይ መድረስ የለብንም። ምክንያቱም አንድ ሰው ታሰረ ማለት ኢትዮጵያ የተቃዋሚ መሪዎችን እያሰረች ነው ማለት አይደለም። ኮማንድ ፖስቱ ለምሳሌ ከተቃዋሚ መሪዎች ጋር ስብሰባ ነበረው። ከ50 በላይ በኢትዮጵያ የሚንቀሳቀሱ ፓርቲዎች አሉ እና ተቃዋሚ ፓርቲዎች የሚያሳስቧቸውን ነገሮች እንዲናገሩ እየረዳን ነው።
ያስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ ጊዜ በኋላ ከተነሱት ክልከላዎች አንዱ ዲፕሎማቶች ከአዲስ አበባ 40 ኪሎ ሜትር ራዲየስ ውጪ ያለ ፈቃድ እንዳይጓዙ የሚያሳስበው ነው። ሌሎች ክልከላዎችም እንደዚህ ቀስ በቀስ ሲነሱ እንደሆነ የተጠየቁት ሚኒስትሩ ተከታዩን መልሰዋል።
Instead of lifting some of the provisions one by one, even the government is opting for
የተወሰኑትን የአዋጁን ክፍሎች ተራ በተራ ከማንሳት ይልቅ ሁኔታዎች ከተሻሻሉ መንግስት አዋጁን ሙሉ በሙሉ ማንሳቱን ሊመርጥ ይችላል። ኮማንድ ፖስቱ አንዳንድ ክልከላዎችን ደረጃ በደረጃ እያነሳ ያስቸኳይ ጊዜ አዋጁን ለስድስት ወራት ያስቀጥላል በሚል መተንበይ አንችልም። ምናልባት ኮማንድ ፖስቱ በጥቂት ቀናት ወይም ሳምንታት ውስጥ በእነዚህ ነጥቦች ላይ መረጃ ሊሰጥ ይችላል። አዲስ መረጃ ሲሰጥም ተገቢ ምላሽ ሊገኝ ይችላል።
በኢትዮጵያ ያለው የጸጥታ ሁኔታ መሻሻሉን ዶክተር ነገሪ በጋዜጣዊ መግለጫው ተናግረዋል። አንዳንድ አገራት ወደ ኢትዮጵያ ለመጓዝ ለሚያስቡ ዜጎቻቸው ያወጡትን የጉዞ ማስጠንቀቂያ እያነሱ መሆኑንም ጠቁመዋል። ጀርመን፣ ስፔን እና ብሪታንያ ደግሞ በመሳሌነት ተጠቅሰዋል። ዩናይትድ ስቴትስን ጨምሮ ሌሎች አገራትም ተመሳሳይ እርምጃ እንዲወስዱ ዲፕሎማቶቻቸውን የማስረዳት ሥራ እየተሰራ መሆኑን አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን እናመሰግናለን። አቃቢ ሕግ በቅሊንጦ ማረሚያ ቤት ቃጠሎና በ23 እስረኞች ግድያ በ38 ታራሚዎች ላይ የሽብር ክስ መስርቷል ይላል ተከታዩ የመጽሔት ርዕስ። ተጠርጣሪዎቹ በምርመራ ወቅት ከባድ የስቃይ ድርጊት የተፈጸመባቸው መሆኑን ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱም ተለዋጭ ቀጠሮ መስጠቱ ተመልክቷል። በሌላ በኩል ደግሞ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የቀድሞውን የአንድነትና የሰማያዊ ፓርቲ አመራር አባላት ጨምሮ 3 መልስ ሰጪዎችን በነጻ ሲያሰናብት፣ ሁለቱን ደግሞ የተከሰሱበትን አንቀጽ ለውጦ እንዲከላከሉ ወስኗል። መለስካቸው አምሃ ዝርዝሩን ይዟል።
ነሐሴ 28 ቀን 2008 ዓ.ም በፌዴራል ማረሚያ ቤት ቅሊንጦ እስር ቤትን በማቃጠልና 23 እስረኞችን ሕይወት በማጥፋት እንዲሁም በሚሊዮኖች ብር የሚገመት ንብረት በማውደም ፌዴራል ጠቅላይ አቃቢ ሕግ በ38 እስረኞች ክስ መስርቷል። ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በተነበበው በዚህ ክስ እንደተመለከተው 38ቱም ተጠርጣሪዎች በ1996 የወጣውን የወንጀል ሕግ አንቀጽ 32 አንድ ሀ እና ለን እንዲሁም የጸረ ሽብር አዋጁን አንቀጽ 3 ንዑስ አንቀጽ 1 2 አራትንና 6ን ተላልፎ በመገኘታቸው መከሰሳቸውን ያወሳል። በአጠቃላይም 38ቱም ተከሳሾች የኦሮሞ ነጻነት ግንባርን፣ የአልሸባብንና የግንቦት ሰባትን ተልዕኮ በመቀበል በዋና ወንጀል አድራጊነት ተከሰዋል ይላል። አክሎም በቅሊንጦ ማረሚያ ቤት አመፅና ሁከት በኃይል በማስነሳትና ከእስር በማምለጥ በሕዝብ ተወካዮች ምክር ቤት በአሸባሪነት ከተፈረጁት ኦነግ፣ ግንቦት ሰባትና አልሸባብ የተሰኙ ድርጅቶችን ለመቀላቀል በማሰብ ተከሳሾቹ ከጥር ወር 2008 ዓ.ም ጀምሮ አባላት በመመልመል ከተለያዩ ዞኖች በማሰባሰብና በማደራጀት ሲንቀሳቀሱ መቆየታቸው በክሱ ተጠቁመዋል። ይህ ክስ ለተከሳሾቹ ከመነበቡ በፊት ከ38ቱ ተከሳሾች 13ኛው ተከሳሽ ዶክተር ፍቅሩ ማሩ አለመቅረባቸው ፍርድ ቤቱ ደርሶበታል። ፍርድ ቤቱም ለምን እንዳልቀረቡ የማረሚያ ቤቱን ተወካይ እንዲያብራሩ ጠይቋቸዋል። ተወካዩም ዶክተር ፍቅሩ ማሩ ታመው ሆስፒታል እንደሚገኙ አስረድተዋል። ከዚህ በተጨማሪም ከተከሳሾቹ መካከል ብዙዎቹ እጆቻቸውን በማውጣትና በማሳየት ለፍርድ ቤቱ ሊያመለክቱት የሚፈልጉት እንዳለ መናገር ጀመሩ። ፍርድ ቤቱም ለተወሰኑት ተጠርጣሪዎች ሐሳባቸውን እንዲገልጹ ዕድል ሰጥቷቸዋል። ስማቸውን ለማወቅ ባይቻልም አብዛኞቹ በምርመራ ወቅት ከባድ የማሰቃየት ድርጊት እንደተፈጸመባቸው ተናግረዋል። የሰጡት ቃልም በኃይል ተገደው የሰጡት መሆኑን ለፍርድ ቤቱ ገልጸዋል። በተለይ አንድ ተከሳሽ እንዳሉት በደርግ የተፈጸመውን በማስታወስ መቼም እንዳይደገም የተባለው ተጠርጣሪን የማሰቃየት ተግባር እየተፈጸመ ነው ሲሉ አማረዋል። ለፍርድ ቤቱም እጃቸውን እያሳዩ ተፈጽሞብኛል ያሉትን አካላዊ ስቃይ በፎቶግራፍ እንዲነሳና በማስረጃነት እንዲቀርብላቸው፣ አጠቃላይ ሁኔታውንም ገለልተኛ አካል እንዲያጣራ ፍርድ ቤቱ ትዕዛዝ እንዲሰጥ ተማጽነዋል። ፍርድ ቤቱ ግን ይህን አቤቱታቸውን በጽሑፍ ማመልከቻ እንዲያቀርቡ አዟል። አቃቢ ሕግ በክሱ ማመልከቻ ላይ እንደጠቆመው ከሆነ ተከሳሾቹ የኦነግ የግንቦት ሰባትና የአልሸባብ ድርጅቶችን ዓላማና ተልዕኮ በመቀበል በመንግሥት ላይ ተጽዕኖ ለማሳደር ሲንቀሳቀሱ በቁጥጥር ስር የዋሉና በማረሚያ ቤት የሚገኙ መሆናቸውን ነው። ዛሬ በሕመም ምክንያት ፍርድ ቤት ያልቀረቡትና ከብዙ ተከሳሾችም ጋር በወንጀል ድርጊት ስማቸው ሲነሳ የነበረው ዶክተር ፍቅሩ ማሩ በከባድ የሙስና ወንጀል ተከሰው የ4 ዓመት ከ8 ወር እስራት ተፈርዶባቸው እንደነበረ አይዘነጋም። በመጨረሻም ፍርድ ቤቱ ተለዋጭ ቀጠሮ ለታህሳስ 14 ቀን 2009 ዓ.ም እንዲሆን ቆርጦ ተከሳሾቹ ከጠበቆቻቸው ጋር እንዲቀርቡ፣ 13ኛ ተከሳሽን ዶክተር ፍቅሩ ማሩንም ማረሚያ ቤት በዕለቱ ይዞ እንዲቀርብ፣ ዛሬም ያልቀረቡበትን ምክንያት በማስረጃ አስደግፎ እንዲያቀርብ ትዕዛዝ ሰጥቶ ተነስቷል። በሌላ የችሎት ዜና ደግሞ አቃቢ ሕግ የበታች ፍርድ ቤት በእነ ሀብታሙ አያሌው ጉዳይ በሰጠው ውሳኔ ላይ ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ባቀረበው አቤቱታ ላይ ዛሬ ውሳኔ ሰጠ። የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት የቀድሞው የአንድነት ፓርቲ አመራር አባል የነበረውን አቶ ሀብታሙ አያሌውን፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋንና በፓርቲ አባልነት የማይታወቁትን አቶ አብርሃም ሰሎሞንን በቀረበባቸው ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። የቀድሞው አንድነት ፓርቲ አመራር አባል የነበረው አቶ ዳንኤል ሽበሽንና የአረና ፓርቲ አመራር አባል አቶ አብርሃ ደስታን ግን ቀደም ሲል የተከሰሱበትን የሕግ አንቀጽ በመለወጥ እንዲከላከል ወስኗል። አምስቱም ተከሳሾች ከዓመት በፊት የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የቀረበባቸውን የአሸባሪነት ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸው እንደነበረ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃ እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር መታሰር ጥቅስ ኢትዮጵያ ያወጀችው የአስቸኳይ ጊዜ ሁኔታ ምናልባት ተቃውሞን ዝም ለማሰኘትና በሕገ መንግስት የተረጋገጡ የኢትዮጵያን ዜጎች መብቶች ለመንፈግ ጉዳይ እየዋለ ለመሆኑ ያለንን ሀሳብ ይበልጡን ያጠናክረዋል ሲሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ተናገሩ። በሌላ በኩል ደግሞ ኢትዮጵያ የመጨረሻውን ህጋዊ ነጻ የኦሮሞ ተቃዋሚ ድምፅ ዘጋች ሲል የኦሮሞ ዲሞክራሲያዊ ግንባር መግለጫ አውጥቷል። ሰሎሞን አባተ ዝርዝሩን ይዟል።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር ትናንት ለጋዜጠኞች ሲናገሩ የዶክተር መረራ ጉዲና መታሰር ዜና መንግስታቸውን ያሳሰበ መሆኑን አመልክተዋል።
We're obviously aware that as you noted Oromo Federal Congress Chairman Dr. Merera Gudina has been detained by
the Oromo Federalist Congress ሊቀመንበር የሆኑት ዶክተር መረራ ጉዲና በኢትዮጵያ መንግስት መታሰራቸውን ሰምተናል። ዘገባው አሳስቦናል። መንግስቱ በዶክተር መረራ ላይ ያለውን ማንኛውንም ክስ ለህዝብ እንዲያሳውቅ በጽኑ እናበረታታለን።
የመታሰራቸው ነገር እውነት ከሆነ አሉ የመስሪያ ቤቱ ምክትል ቃል አቀባይ ቶነር።
If true, this arrest is yet another example of increasing restrictions on independent.
የመታሰራቸው ነገር እውነት ከሆነ አድራጎቱ ኢትዮጵያ ውስጥ ነጻ ድምጾችን ለማፈን የሚጣሉት ገደቦች እየተጠናከሩ ለመምጣታቸው አንድ ተጨማሪ ማሳያ ነው የሚሆነው።
And frankly further reinforces our view that Ethiopia's declared state of emergency is perhaps being
በግልጽ ለመናገር ደግሞ ኢትዮጵያ ያወጀችው ያስቸኳይ ጊዜ ሁኔታ ምናልባት ተቃውሞን ዝም ለማሰኘትና በሕገ መንግሥት የተረጋገጡ የኢትዮጵያን ዜጎች መብቶች ለመንፈግ ጉዳይ እየዋለ ለመሆኑ ያለንን ሐሳብ ይበልጥ ያጠናክረዋል።
ይህ ሁኔታ ደግሞ የኢትዮጵያ መንግሥት ያስቸኳይ ጊዜ አዋጁን ባወጣ ጊዜ የፖለቲካ ለውጦችን አደርጋለሁ ሲል የገባውን ቃል ይጻረራል ያሉት ማርክ ቶነር ጉዳዩን መንግሥታቸው በቅርብ እንደሚከታተል ተናግረዋል።
And that's contrary, I would say, to the promises of political reform made by the Ethiopian government when the state of emergency was announced. So we're watching it very closely.
በሌላ በኩል ደግሞ የዶክተር መረራ ጉዲናን መታሰር በመቃወም ትናንት መግለጫ ያወጣው የኦሮሞ ዲሞክራሲያዊ ግንባር በምህጻር ኦዲኤፍ ተብሎ ይታወቃል ኢትዮጵያ የመጨረሻውን ህጋዊ ነጻ የኦሮሞ ተቃዋሚ ድምጽ ዘጋች ብሏል። የፓርቲው የሥራ አስፈጻሚ ኮሚቴ አባልና የድርጅት ጉዳይ ኃላፊ ዶክተር በያን አሶባ ዛሬ ለቪኦኤ በሰጡት ቃል ዶክተር መረራ ጉዲና ሐሳባቸውን የመግለጽ መሰረታዊ ሰብአዊና በሕገ መንግሥት የተደነገገ መብታቸውን ነው የተጠቀሙት ብለዋል።
የዚህ መግለጫችን መሰረታዊ ሐሳብ የቲፒኤልኤፍ ኢፒአርዲኤፍ መንግስት ዶክተር መረራ ጉዲናን ለማሰር የወሰደው እርምጃ በአጠቃላይ በኢትዮጵያ ውስጥ ሰላማዊና ህጋዊ ተቃውሞ የማድረግን ትግል ያፈነ የመጨረሻው እርምጃ አድርገን ነው የምንረዳው። ይህም በመሆኑ በጣም አጠንክረን ይሄንን አሸባሪ ጸረ ዲሞክራሲ ጸረ ሰብአዊ መብት እርምጃ ድርጊታችን አጠንክሮ ያወግዛል። ይሄንን በተመለከተ መንግስቱ የሰጠው ምክንያት ዶክተር መረራ በአውሮፓ ፓርላማ ላይ በመገኘት ስለ ሀገሪቱ የወቅቱ ሁኔታ ያደረጉትን ንግግር ነው። ዶክተር መረራ ተጋብዘው ነው እዛ ስብሰባ ላይ የተገኙት። ስብሰባው ላይ ተገኝተው የሰጡት ሐሳብ ራሳቸውን መግለጽ ሰብአዊና ህገ መንግስታዊ መብትን ነው ተግባራዊ ያደረጉት። ኢፍትሃዊነትን፣ ከፍተኛ የሰብአዊ መብት ጥሰትን በኢትዮጵያ ውስጥ እየተካሄደ ያለው ማለት ነው በማጋለጥ ነው የተናገሩት። እንግዲህ ይሄ ማንኛውም ሰብአዊ የሆነ ሰው ሊቆምለት የሚገባ መብት ነው። የኢትዮጵያ መንግስት ያውኑ ሪጂም እነኚህ መብቶች የማፈን እርምጃውን ነው የቀጠለው። ይሄ መንግስት ሰብአዊ መብትን የበለጠ በማፈን ሰብአዊ መብትን የበለጠ በመርገጥ የህዝቦችን ታማኝነት እናገኛለን፣ ድጋፍ እናገኛለን ብለው ራሳቸውን ማሞኘት እንደቀጠሉ ነው። ህዝብ በታፈነ ቁጥር በተጨቆነ ቁጥር ለመብቱና ለክብሩ ያመጻል። ይሄን ነው ያለው ሁኔታ የሚያሳየው። ይሄንን በተመለከተ የዶክተር መረራ መታሰር የውጭ ዓለም መንግስታት ይሄ መንግስት ይሄን አፋኝ አዋጁን እንዲያነሳ የፖለቲካ እስረኞችን እንዲፈታ ወደ ንግግር ከተቃዋሚ ኃይሎች ጋር እንዲገባ የሚያደርጉትን ጥሪ ሁሉ አሻፈረኝ ብሎ የመቃወም እርምጃ ነው የሚያሳየው። ሌላው እንግዲህ በዚህ ነጥብ ያነሳ ነው መፍትሄው ኢትዮጵያ ውስጥ ያሉ ህዝቦች በሙሉ የኦሮሞ ህዝብ፣ የአማራ ህዝብ፣ ሌላውም በሙሉ ትግላቸውን የበለጠ በማጠንከር በአንድነት በመቆም ይሄንን ጨቋኝ በዝባዥ ጸረ ሰብአዊ መብት መንግስት ከማስወገድ ውጪ ሌላ ምርጫ እንደሌላቸው በግልጽ እያሳዩ ስለሆነ በዚሁ እንዲበረቱ እንዲጠናከሩ ነው ጥሪ ያደረግነው። ሌላውም ይሄ ዓለም አቀፍ ኮሚኒቲ የሚባለው ይሄን ሁኔታ ባትክሮ እንዲመለከትና እንዲገነዘብ ጥሪ አድርገናል። ዛሬ ይሄ መንግስት እየተከተለ ያለው ፕሮግሬሲቭሊ ወደ ጭካኔ፣ ወደ ሰብአዊ መብት ጥሰት እየባሰበት የሄደው ሁኔታ አገሪቱን ወዳልተረጋጋ ሁኔታ ወደ አዘቅት ሊያመራ እያመራ እንዳለ እንዲያዩና ከህዝቦች ጎን ቆመው የመፍትሄው አካል እንዲሆኑ ነው ጥሪ ያደረግነው። ይህ ካልሆነ የሚመጣ ኮንሲኩዌንስስ ሁላችንም የማንፈልገው ይሆናል። እዛ ውስጥ አለመረጋጋት፣ የመንግስት መፍረስ፣ የስርዓት መፍረስ ከመጣ የሚመጣው ኮንሲኩዌንስስ ለሁሉም ህዝቦች ለዓለምም ጭምር ጎጂ ነው የሚለውን ነው ለማስገንዘብ የሞከር ነው አቶ ሶሎሞን።
በሌላ በኩል ዶክተር መረራ ጉዲና የታሰሩት በአስቸኳይ ጊዜ አዋጁ ላይ በተደነገገ አንቀጽ ምክንያት መሆኑን የኢትዮጵያ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ ዛሬ ለጋዜጠኞች በሰጡት ቃል አስታውቀዋል።
The detention of Dr. Merera Gudina is related to the state of emergency that is
የዶክተር መረራ ጉዲና መታሰር ከአስቸኳይ ጊዜ አዋጁ ጋር የተገናኘ ነው። በአስቸኳይ ጊዜ አዋጁ በአሸባሪነት ከተፈረጁ ድርጅቶች ጋር መገናኘትና ማሴርን የሚከለክል ክፍል አለ።
የዶክተር መረራ ጉዲናን መታሰር አስመልክቶ አምነስቲ ኢንተርናሽናል የሚባለው የሰብአዊ መብቶች ተሟጋች ቡድንና ሌሎችም የተቃውሞና የውግዘት ድምጻቸውን ማሰማታቸው ተዘግቧል።
እናመሰግናለን ሶሎሞን። የኦሮሞ ዲሞክራሲያዊ ግንባር ኦዲኤፍ የስራ አስፈጻሚ ኮሚቴ አባልና የፓርቲው የድርጅት ጉዳይ ኃላፊ ዶክተር በያና ሶባ የዶክተር መረራ ጉዲናን መታሰር አስመልክቶ ከቪኦኤ ጋር ያደረጉት ቃለ ምልልስ በሁለተኛው አጋማሽ ይቀርባል። ተከታተሉ። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ እንሻገራለን። በስዊድን ጎተንበርግ ነዋሪ የሆኑ ኢትዮጵያውያን ዛሬ እዚያው ከተማቸው ውስጥ የተቃውሞ ሰልፍ አካሂደዋል። ሰልፈኞቹ ኢትዮጵያ ውስጥ ይፈጸማል ያሉትን የመብት ረገጣና የግፍ ያሉትን ግድያ ለስዊድን መንግስትና ይልቁንም ከኢትዮጵያ መንግስት ጋር ግንኙነት ያላቸው ተቋማትና ድርጅቶች አቋማቸውን እንዲመረምሩ ለማሳሰብ መሆኑን አስተባባሪው የጎተንበርግ ዩኒቨርሲቲ ፕሮፌሰር ግርማ ብርሃኑ ለቪኦኤ ገልጸዋል። አዲሱ አበበ።
ኮማንድ ፖስት አሸባሪ ነው፣ ኮማንድ ፖስት ዘራፊ ነው፣ ወያኔ ሌባ ነው፣ ወያኔ ሌባ ነው፣ ኮማንድ ፖስት ዘራፊ ነው።
ኢትዮጵያ ውስጥ የሚካሄደውን የሰላም እጥረት፣ በህዝቦች መካከል ያለውን የመከፋፈል ፖሊሲ፣ መንግስት እንዲራመደውን የመከፋፈል ፖሊሲ፣ ከዛም አልፎ የብዙ ሰዎች ህይወት መጥፋት ተከትሏል እና ይህንን ለመቃወም ነው ህዝቡ የተሰባሰበው። ጎተንበርግ ፎር ኢትዮጵያን የሚባለው እንትኑ ንቅናቄ ነው፣ የፖለቲካ ድርጅት አይደለም፣ የፖለቲካ ፕላትፎርም አይደለም። ግን እዚህ አካባቢ የሚኖረው ኢትዮጵያዊ ነው ተሰባስቦ የህዝቡን ጩኸት እናሰማ ነው።
ለማን ነው የምታሰሙት? ጎተንበርግ ማን ነው?
ምንድን ነው? አንደኛ ለስዊድሽ ህዝብ ነው፣ ቀጥሎ ለስዊድሽ ፖለቲሽያኖች ነው፣ ከዛም አልፎ ደግሞ ለዓለም አቀፍ ተቋማቶች ይህንን ጉዳይ በተለይ የአስቸኳይ ጊዜ አዋጁን በተመለከተ የሚካሄደውን ነገር ስላሳሰበን ነው። ህዝቡ አሳሰበን ብሎ ነው እኛን እዚህ አካባቢ ያለን በዩኒቨርሲቲ አካባቢ ያለን ሰዎችን አስተባብሩን።
መጠየቅ የፈለግኩት ዋና ከተማ ውስጥ ናቸው ባለስልጣናት ያሉት የመንግስትም ተጠሪዎች ያሉትና ጎተንበርግ ለማን ነው በትክክል? አሁን የት ነው የተሰለፋችሁት? ምኑ ጋር ነው?
መሀል ነው፣ መሀል ከተማ ነው፣ መሀል ዳውንታውን ላይነን ያለ ነው። የእንትኑ የሲቲ ካውንስሉ አካባቢ ነው
የጎተንበርግ
እና ለጎተንበርግ እና እዚሁ አካባቢ ኤምባሲዎችም አሉ፣ ኮንስሌቶች አሉ፣ የኢንተርናሽናል ተቋማትም አሉ፣ ለዚህም የሚዲያም አለ። የጎተንበርግ የሬዲዮ ጣቢያውም የቴሌቪዥን ጣቢያዎችም አሉ።
አብረዋችሁ አሉ። እሱን እየሸፈኑ እየተከታተሉ ነው። ጥያቄ ለማን ለማናስ አዘጋጃችሁ? ወይም በጽሁፍ የተዘጋጀ ወረቀት አለ?
ጥሪዎች እንግዲህ ምንድን ነው፣ አንደኛ ለተለያዩ የፖለቲካ ድርጅቶች ተላልፈዋል፣ እዚህ አካባቢ ላሉ ተወካዮች። ከዛም ደግሞ ለኢንዱስትሪ ተቋማቶች ለምሳሌ ቮልቮ እዚህ አካባቢ ነው ያለው፣ ኤስኮኤፍ የሚባለውም የኢትዮጵያ መንግስት ግንኙነት ያላቸው የኢንዱስትሪ ተቋማት የሚሆን የንግድ ድርጅቶች ይህንን ትኩረት እንዲሰጡት ነው እና ግንኙነታቸውን እንዲመረምሩ ነው። ገበያ ያላቸው የንግድ ግንኙነቶች አሉ፣ የውሎች አሉ፣ ያንን እንዲመረምሩ ነው። ምናልባት ፕሬዠርም እንዲያደርጉ እንዴት ነው
ተጽዕኖ እንዲያደርጉ ማለት
ብቻ ሳይሆን የሚከታተሉት የሰብአዊ መብቶችንም ጉዳይ ግምት ውስጥ እንደሚከቱ
እና በዛ ጫና እንዲያደርጉ መንግስት ላይ ለማለት ነው።
ከየት
ተሰባሰባችሁ ፕሮፌሰር ግርማ?
እዚሁ ነዋሪ ነን። አብዛኝ ከሀምሳ አመት ጀምሮ የኖረ ሰው አለ እዚህ አካባቢ ሁለት ሶስት አመት እንኖራለን። አዲስ መጪ እና ነዋሪ ነው። የተለየ ፕሮፋይል ያለው ሳይሆን ኢትዮጵያዊነቱ በኢትዮጵያዊነቱ የተቆረቆረ ብቻ ነው። የኢትዮጵያ ሁኔታ አስከፊ ነው ነው የሚሉት። አሁን መፈክሮቹን ባነብል አንዳንዶቹ ምንድን ነው፣ ኮማንድ ፖስት ነፍሰ ገዳይ ነው፣ ወያኔ ጨፍጫፊ ነው፣ ወያኔ ዘራፊ ነው፣ ወያኔ ከሃዲ ነው የመሳሰሉ ድምጻችን ዛሬም ነገ የሚሰማ ነጻነት የሌላት ሀገር ጨለማ ናት፣ አንድነት ኃይል ነው፣ ኃይል ህዝብ ነው፣ ህዝብ ያሸንፋል ነው።
ምን ያህል ትሆናላችሁ ፕሮፌሰር?
ለጊዜው አንድ 200 ይሆናል። እንደምታውቀው ብርድ ስለሆነ ብዙ ሰው እያመሸ መጣ ይችላል።
ማታም ነው አሁን እናንተ ጋር
ማታም ነው። እና ጥሩ እንቅስቃሴ ነው በእውነት። በአንድ የተወሰነ የፖለቲካ ድርጅት የተቀነባበረ ሳይሆን ህዝቡ በሙሉ በንጹህ ኢትዮጵያዊነት ስሜት የተነሳሳና አገሪቷ ወደ ሰላም የምትሸጋገርበት ነው። ሰልፉም ሰላማዊ ነው።
ጥያቄያችሁን አሁን ጎተንበርግ ሲቲ ካውንስል ማለት የምክር ቤቱ ላሉ ባለስልጣናት ታሰማላችሁ?
እናቀርባለን።
ግን ከእነሱ በላይ ደግሞ በዋናው ከተማ በስቶክሆልም ባሉት የሀገሪቱ ጠቅላላ አስተዳደር ጥያቄያችሁ እንዲደርስ የምታደርጉበት መንገድ አለ? ነው እዛው ነው
አለ እናደርጋለን። ወደ ቀጥታ ለጠቅላይ ሚኒስትሩም እናስተላልፋለን። ለጊዜው ትላንትና እንደ አጋጣሚ ከተማ ነበረ፣ አመለጠ።
ጠቅላይ ሚኒስትሩ ሲሉኝ ኢትዮጵያን ነው ወይ ስዊድን?
ኖ የዚህ ሀገር ፊድሪሽ ጠቅላይ ሚኒስትር ስዊድን ጠቅላይ ሚኒስትር
እዛ ስዊድን ለሚገኝ ስቶክሆልም ላለው ኢትዮጵያ ኤምባሲ ጥያቄያችሁን ለማቅረብ አላሰባችሁም?
አላሰብንም።
ማለቴ መቼም ጥያቄያችሁ በኢትዮጵያ መንግስት ላይ ስለሆነ የኢትዮጵያ መንግስት ነው የሚወከለው ኤምባሲው ስለሆነ ምናልባት እዛ ማድረሱ ተገቢነት የለውም ወይ ማለቴ ነው።
እስካሁን የምናሰራጨው ጥሪዎቹ ምንድነው? ኢትዮጵያ ውስጥ ያለው መንገድ በሰላም እንዲተላለፍ፣ እስረኞች እንዲለቀቁ፣ ያለ ህግ የታሰሩ በብዙ ሺዎች የሚቆጠሩ ኢትዮጵያውያን እንዲለቀቁ እንደሳሰሉ የሰብአዊ መብት ላይ ያተኮሩ ነጥቦችን አስተመርኩዘን በተለያዩ ቋንቋዎች ለተለያዩ ድርጅቶች በተለያዩ ዓለም አቀፍ ተቋማት አሰራጭተናል።
ዛሬ ምን ቀሰቀሳችሁ? ኢትዮጵያ ውስጥ ሰብአዊ መብት ተረግጧል፣ ኢህአዴግ ይገላል የመሳሰለ ተቃውሞ በተቃዋሚዎች ሲሰማ ቆይቷል። አዲስ አይደለም። ዛሬ ምን አነሳሳችሁ?
እንግዲህ አሁን በቅርቡ በዚህ በሁለት ወር ውስጥ የተፈጸሙት የኢትዮጵያ ያሉት አመጾች እና መንግስትም ደግሞ የወሰደው እርምጃ እንግዲህ ከመቼውም ጊዜ የበለጠ አስከፊ የሆነና አቅጣጫውም ደግሞ እንዲህ በቀላሉ የሚበርድ አይደለም።
መልካም። ጉተንበርግ ዩኒቨርሲቲ ፕሮፌሰር ግርማ ብርሃኑ የጉተንበርግ አካባቢ ኢትዮጵያውያን ስብስብ አስተባባሪ፣ በአድማጮች ስም አመሰግናለሁ። እግዚአብሔር ይስጥልኝ። ለዛሬ
አመሰግናለሁ።
ወደ ቀጣዩ የመጽሔት ክፍለ ጊዜ እናልፋለን። የሲቪክ ማህበራትና የመገናኛ ብዙሃን የአካል ጉዳት ያለባቸውን ሰዎች መብት በማስከበር ረገድ ከፍተኛ ሚና ሊጫወቱ እንደሚገባ ተገልጿል። የኢትዮጵያ መንግስት አንዳንድ እርምጃዎች ግን አካል ጉዳተኞች ላይ የሚሰሩትን ብቻ ሳይሆን የሌሎችንም ድርጅቶች እንቅስቃሴዎች ገድበዋል ሲሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ልዩ አማካሪ ተናግረዋል። በውጭ ጉዳይ መስሪያ ቤት የዓለም አቀፍ የአካል ጉዳት መብት ልዩ አማካሪ ጁዲት ሂውመን እንዳሉት ለውጥ እንዲመጣ ጤናማና ጠንካራ የሲቪክ ማህበራት አስፈላጊ ናቸው። እስክንድር ፍሬው ተከታዩን ልኳል።
በነገው ዕለት የሚከበረውን ዓለም አቀፍ የአካል ጉዳተኞች ቀን አስመልክቶ በተዘጋጀና በአፍሪካ ካሉ ጋዜጠኞች ጋር በተካሄደ የስልክ መግለጫ ላይ ነው አሜሪካዊቷ አማካሪ በዘርፉ ስለሚጠበቀው ስራና ለውጥ የተናገሩት። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዓለም አቀፍ የአካል ጉዳተኞች መብት አማካሪ ጁዲት ሂውመን እንዳሉት ለውጥ የማምጣቱ እንቅስቃሴ ቀጣይነት ያለው መሆን አለበት።
ይህ የአካል ጉዳት ባለባቸው ግለሰቦች ላይ የሚፈጸመውን አድሎ የማስቆም ጉዳይ ነው። ያላቸውን የሰብአዊ መብት እንዲጠቀሙ የማስቻል። ይህ ደግሞ በ365ቱ የዓመቱ ቀናት የሚከናወን መሆን አለበት። ቀደም ሲል የገለጽኳቸው ማህበረሰቦች የእቅዳቸው አንዱ አካል አድርገው የሚመለከቱት መሆን አለበት። አንድ ቀን፣ አንድ ሳምንት ወይም አንድ ወር ችግሩን ወደ ጎን እንዲተው ያደርጋል። በሌሎች ጉዳዮች ላይ እንዳለ ሁሉ ከአካል ጉዳት ጋር እየተደረገ ያለው ለውጥም በአንድ ጊዜ አይመጣም።
የአካል ጉዳተኞችን መብት ለማስከበር በዘርፉ ላይ የሚሰሩ ግለሰቦች፣ ድርጅቶችና የሲቪክ ማህበራት ሚና ወሳኝ መሆኑንም ልዩ አማካሪው አስታውሰዋል። በኢትዮጵያ ያለው ሁኔታ ግን እንደዚህ አይነት እንቅስቃሴዎችን የሚገድብ ነው ባይ ናቸው።
Ethiopia, I think, is a very interesting example of a disability community that has become
ኢትዮጵያ ጥሩ ምሳሌ ትመስለኛለች። የአካል ጉዳት ያለበት ማህበረሰብ በጉዳዩ ላይ የበለጠ እየተሳተፈ ነው። በአሳዛኝ ሁኔታ ግን አንዳንድ የኢትዮጵያ መንግስት እርምጃዎች የአካል ጉዳተኞች ድርጅቶች ብቻ ሳይሆኑ ሌሎችም የሚያሳስቧቸው ነገሮች በነጻነት እንዳይናገሩ የገደበ ነው። ለውጥ እንዲመጣ ለመስራት በሁሉም የዓለም ሀገራት ጤናማ፣ ጠንካራ የሲቪክ ማህበራት የሚያስፈልጉ ይመስለኛል። ለውጥና መሻሻል እንዲኖር መስራትም ወሳኝና ጤናማ ነገር ይመስለኛል። አድሎን ማስወገድን የመሳሰለው ስራችን የአንድ ቀን፣ የአንድ ሳምንትና የአንድ ወር ብቻ እንደማይሆን የምናረጋግጥበት አንዱ መንገድ ይህ ነው። እንደ ማህበረሰብ አመቱን ሙሉ ኃላፊነት ወስደን እንድንሰራ
የኢትዮጵያ መንግስት የዜጎችን የሲቪክ ማህበራትንና የሌሎችንም ድርጅቶች እንቅስቃሴዎች ይገድባል በሚል የሚቀርቡበትን ትችቶች ሲያስተባብል ቆይቷል። የመንግስት ባለስልጣናት በተለያዩ አጋጣሚዎች እንደተናገሩት እንደዚህ አይነት ትችቶች በአገሪቱ ያለውን ተጨባጭ ሁኔታ አያመለክቱም። ጋዜጣዊ መግለጫው የተካሄደው በአዲስ አበባና በሌሎችም የአፍሪካ ከተሞች ካሉ የዩናይትድ ስቴትስ ኤምባሲዎች ጋር በተደረገ የስልክ ግንኙነት ነው። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በዚህ አጋጣሚ እንዳስታወቀው ዓለም አቀፉን የአካል ጉዳተኞች ቀን በነገው ዕለት ያከብራል። እስከ 3 ደቂቃ የሚረዝምና በዚሁ በአካል ጉዳተኝነት ላይ ያተኮረ የቪዲዮ ወይም የፊልም ውድድር በዚህ ዕለት ይፋ እንደሚያደርግ ማመልክቷል። የዚህ የ3 ደቂቃ የፊልም ውድድር ዓላማ በኢትዮጵያ ስላሉ የአካል ጉዳተኞች ግንዛቤ መፍጠር፣ ስኬቶቻቸውንና ፈተናዎቻቸውንም ማሳወቅ መሆኑን ኤምባሲው ጠቁሟል። እንደ ኤምባሲው መግለጫ ፊልም ሰሪዎች ከነገ ጀምሮ በአንድ ወር ጊዜ ውስጥ ስራዎቻቸውን እንዲያቀርቡ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የአርብ ምሽት ፕሮግራማችን በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። አድማጮች፣ አሁን ወደ ሁለተኛው የዝግጅታችን አጋማሽ ከማምራታችን አስቀድሞ የምሽቱን ዋና ዋና ዜናዎች አሰማለሁ። ጋምቢያ ውስጥ በተካሄደው ፕሬዝደንታዊ ምርጫ የተቃዋሚው እጩ አዳማ ባሮ የረጅም ጊዜውን የሀገሪቱን መሪ ያህያ ጃሜህን አሸነፉ። ይህን ያስታወቀው የሀገሪቱ የምርጫ ኮሚሽን ነው። ባሮ ከህዝብ ከተሰጠው ድምፅ 45 ከመቶን ማለትም 263,000 ድምፅ ፕሬዚደንቱ ጃሜ ደግሞ 212,000 ድምፅ ማለት 32 ከመቶን ሲያገኙ ሶስተኛ እጩም ነበሩ። ማማ ካንዴ 17 ከመቶ እንዳገኙ ነው የተገለጠው። ፕሬዚደንት ያህያ ጃሜ በተቃዋሚው እጩ መሸነፋቸውን አምነው እንደተቀበሉ የምርጫው ኮሚሽን ሊቀመንበር አልዩ ሞማር ጃይ ለጋዜጠኞች ገልጸዋል። ጃሜ ለረጅም ጊዜ ስልጣን ላይ የቆዩ ሲሆኑ አሁን መሸነፋቸውን አምነው መቀበላቸው እጅግ በጣም ለየት ያለ እርምጃ ነው ብለዋል የምርጫው ኮሚሽን ኃላፊ። ከፕሬዝደንቱ በኩል ለጊዜው የወጣ መግለጫ ባይኖርም በዋና ከተማዋ በባንጁል ህዝቡ በተቃዋሚው ማሸነፍ ተደስቶ ሲጨፍር መዋሉን አልፋ ጃሎ የተባለው ዘጋቢ ለቪኦኤ አስታውቋል። አምነስቲ ኢንተርናሽናል ባወጣው መግለጫ አሁን የሚመጣው መንግስት የጋምቢያን የሰብአዊ መብት ይዞታ ማሻሻል፣ የፖለቲካ እስረኛ መፍታትና አፋኝ ህጎችን መሰረዝ ይጠበቅበታል ሲል አሳስቧል። አድማጮች፣ ወደሚቀጥሉት ዝግጅቶች ለመሸጋገር አንድ ሁለት ደቂቃ የሙዚቃ እረፍት ለአድማጮቻችን ንስጥ እያለች ነው ብርሃን ኃይሉ። በሙዚቃ አረፍ ብለን ወደ ቀጣዮቹ ዝግጅቶች እንሻገራለን። Thank you. ቆየት ካሉ የአስቴር አወቀ ዜማዎች አንዱን ነው የጋበዘችን ብርሃን ኃይሉ። እንዳዝናናችሁ ተስፋ አድርጋለሁ። ወደ ቀጣዮቹ ዝግጅቶች ስናልፍ አሁን ቀጥሎ በቀጥታ የሚቀርበው ውይይት በወቅታዊ የኢትዮጵያ ጉዳዮች ዙሪያ ይሆናል። ውይይቱን ያዘጋጀኸው አሉላ አንተነህ መግቢያውን ሰጥተህ ታልፍልን።
አመሰግናለሁ ቆንጂት። ቀደም ብለሽ እንደ ጠቆምሽው በወቅታዊ የኢትዮጵያ ጉዳዮች ዙሪያ የሚያተኩር ነው። ይበልጡንም ደግሞ ድህረ አስቸኳይ ጊዜ አዋጅን የተመለከቱ ጉዳዮች ሰሞንኛ ጉዳዮችም ይዳስሳል። የሁለት የዋና ዋና ተቃዋሚ ፓርቲዎች አመራር አባላትን ጋብዣለሁ። ወደዚያው እናምራ። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር፣ አቶ ሙልጌታ አበበ የመላው ኢትዮጵያ አንድነት ድርጅት ምክትል ሊቀመንበር፣ የአገሪቱን ወቅታዊ ሁኔታ ይልቁንም ድህረ አስቸኳይ ጊዜ አዋጅ ያለበትን የሚመለከት ተቃዋሚዎች በተናጥል የምታነሷቸውን ጥያቄዎች ከሚመለከታቸው ክፍሎች ጋር ምላሽ ልናገኝበት የምንሞክርበት ጭምር ይሆናል። እስኪ ሁልጊዜ እንደምናደርገው አሁን ያለውን ሁኔታ ተመልክተን ሌሎች ነባራዊ ሁኔታዎችን ለማዛመድ እንሞክራለን። ዛሬ ያለው የፖለቲካ ሁኔታ በሀገር ውስጥ ምን ይመስላል በእናንተ እይታ? አቶ ሙላቱ እርሶ ላስቀድም።
በብዙ ቦታ በሚዲያ እንደሚሰማው በእውነቱ እናንተም ከእናንተ የራቀ አይደለም። በተለያዩ ጊዜያት በሀገሪቷ ውስጥ ያለው የጸጥታ ሁኔታ ሁልጊዜ የሚነሳና የሚነገር ነው። ይህም በተመለከተ ድርጅታችን ከአሁን በፊት በሀገሪቷ ውስጥ ሰላም ለማምጣት በተቻለ መጠን ህዝብ ተገባብቶ በሰላም ወጥቶ ለመግባትም ለማንኛውም ነገር ውይይት ያስፈልጋልና በውይይት በመቀራረብ ሩቅ ለሩቅ ሆኖ የገመዶችን በመያዝ ጫፍና ጫፍ ይዞ ከመኖር በተቻለ መጠን ተቀራርቦ ለዚህ ለሀገራችን ሰላም ለማምጣት በተቻለ መጠን ገዢው ፓርቲና መንግስት ወደ ውይይት እንዲመጣ ብዙ ጊዜ ጥረት አድርገናል። ያን ሳይሳካ ቀርቶ በሀገሪቷ ውስጥ አሁን እንደምታዩት የተወሰነ ንቅናቄ ተደርጓል። በዚህም ጉዳት ደርሷል። በዛ ላይ በተጨማሪ አሁን አስቸኳይ ጊዜ አዋጅ ታውጇል። በታወጀው አዋጅ ላይ በእውነቱ ሰላም ያመጣል፣ ሁሉንም ነገር ጸጥ ለጥ ያደርጋል የሚል ግምት ነው በመንግስት በኩል የተወሰደው። በእኛ በኩል ግን የበለጠ ያባብሰዋል፣ የተዳፈነ እሳት ይሆናል። ለዘለቄታው በሰላም ሁኔታዎችን አረጋግቶ አገሪቷንም ለመምራት አመቺ ሊሆን የሚችለው ውይይት ነው ነው የምንለው እኛ። እስካሁን የጊዜያዊ አዋጁ ልክ ነው፣ ቤት በመፍራት ከመታሰር ከመሞት ሰው በፍራቻ ቆፈን ውስጥ ሆኖ እንዲኖር እየተደረገ ነው በየቦታው። አሁን ሰራዊቱም የጸጥታ ኃይሎች ሁሉ በየቦታው ተሰማርተዋል። በየቀኑ የምንሰማው ብዙ ችግር አለ። አዎ፣ እና የተረጋጋ የሚባለው ልክ ነው። በየአካባቢው በየቦታው በፍራቻ በዚሁ አይነት ሁሉ ተዳፍኖ ያለው ነው። አባሎቻችን በየቦታው እንደታሰሩ ነው፣ እየጮህን ነው። ለታሰሩ ሰዎች ፍትህ እንዲገኝ ፍርድ ቤት የመቅረቡ ወይም ሌላው አካል እንዲህ አልተደረገም።
መልካም።
ስለዚህ ፍትህ አልታየም።
አቶ ሙላቱ፣ መንግስት ሰላም አመጣለሁ መረጋጋት አመጣለሁ ይበል እንጂ አስቸኳይ ጊዜ አዋጁ ሰዎችን በፍርሃት ስጋት እንዲተበተቡ ከማድረግ ያለፈ እየረዳ አይደለም፣ ሰዎችም እየታሰሩ ነው ብለዋል። አቶ ሙልጌታ፣ ወደ እርሶ ልሻገር። በእርሶስ በኩል ዛሬ ያለውን የፖለቲካ አየር ጠባይ እንዴት ይመለከቱታል?
ስለ አባላት መታሰርና ስላለው የፍርሃት ድባብ አቶ ሙላቱ ያሉትን እጋራለሁ። በእኔ እይታ ሶስት ነገሮችን ማንሳት እፈልጋለሁ። በመጀመሪያ በአስቸኳይ ጊዜ አዋጁ ሲታወጅ ወይም አሁን እየሰራ ያለው ኮማንድ ፖስቱ ሲቋቋም አስቀድመን ደብዳቤ ጽፈን ነበር። ሰላም የመጀመሪያው ነው። ይህ ሲቋቋም ግን ከተቸናቸው ነገሮች ውስጥ አንዱ ህገ መንግስቱን በአንቀጽ 9 ላይ ያለውን ህገ መንግስት የሚጋፋ ነው፣ ከህገ መንግስቱ ውጪ ስልጣን መያዝ
አጥብቆ የተከለከለ ነው ይላል አንቀጽ 9 እና ይሄንን የሚጋፋ ነው። ኮማንድ ፖስት የሚባል አወቃቀር በሕገ መንግስት የለም። አስቸኳይ ጊዜ የተጣለው ወይም አሁን የተቋቋመው አካል ይሄንን ይጋፋል ብለን ተቃውመናል። ሁለተኛ ላይ ማንሳት የምንፈልገው ምንድን ነው? ኮማንድ ፖስቱ አሁን ከሚያደርጋቸው እንቅስቃሴዎች ክፍተቱ ለበቀልና እታችም ያሉ እላይም ያሉ በጸጥታ ኃይልም በኃላፊነት ደረጃ ያሉ ሰዎች ለበቀል መወጫ እንዲጠቀሙበት ክፍተት አለው ብለን እናምናለን። አሁንም ይሄ ራሱ ሕገ መንግስቱንም የተላለፈ ሆኖ የተጣለው እና የተቋቋመው ኃይል ክፍተት አለው። አባላትን በግፍ በበቀል ያለ ስራ ያለ በደል ያለ ወንጀል እንዲታሰሩ ያደረገ ይሄ ክፍተት ስላለው ነው ብለን እናምናለን። ይሄንንም በግልጽ አንስተነዋል። በቀደምም በጠሩት ኮማንድ ፖስቱ በጠራው ስብሰባ ላይ ተገኝተን ነበር፣ እኔም ተገኝቼ ነበር። በይፋ ያነሳናቸው ነገሮች አሉ። ከዚህ አልፎ አደረጃጀትንና የፓርቲን በአዋጅ የተቋቋመን ድርጅት ሙሉ በሙሉ መብቱን የገፈፈ ነው ብለን ነው የምናምናለን።
መልካም፣ ዝርዝር ጉዳዮችን እንመለከታለን። አቶ ሙላቱ ወደ እርስዎ ልመለስ። ሰሞንኛ ጉዳዮችን እናዛምድ። የኦፌኮ የድርጅቶ ሊቀመንበር ዶክተር መረራ ጉዲና መንግስት ከዚሁ አስቸኳይ ጊዜ አዋጅ ጋር መሆኑን በገለጸበት ታስረዋል፣ እያነጋገረ ነው። እስኪ ቀደም ብለው ያነሷቸውን ጉዳዮች ከዶክተር መረራ እስር ጋር ያዛምዱልን።
በመሰረቱ ድርጅታችን አቋሙ ሰላማዊና ሰላማዊ በሆነ ሁኔታ አገርንም መምራት ይቻላል፣ ችግሮችንም መፍታት ይቻላል። ችግሮች ካሉ በግልጽ ተነጋግሮ ፊት ለፊት እንደ መስታወት በመተያየት አንዱ ላይ ያለውን ጉድፍ በመናገር ያልተስተካከሉ ነገሮች ሁሉ እንዲስተካከሉ እስከ መጨረሻው ጥረት በማድረግ በኢትዮጵያ ውስጥ ያለው የፖለቲካ ችግር ይፈታል የሚል ግምት ነው የነበረን። በዚሁ መሰረት ዶክተር መረራ አንዳንዶቹ እንደ ቀልድ ነው የሚወስዱት። ዶክተር መረራ ያለውን ሀቅ ከኋላ ሆኖ ከመናገር ፊት ለፊት የሚያስቀምጥ ሰው ነው። ይህንን ማድረጉ ደግሞ ይህን በኃይል ሁላችንም እንጋረዋለን። ለዚህች ሀገር ጠቃሚ ነው የምንለው ከላይ እስከ ታች ድርጅታችን የሚያምነው በጉልበት ሳይሆን ሰውን በማሰር ሳይሆን ተቃዋሚን በማፈን ሳይሆን ተናግሮ አትሊስት ያለበትን ችግር በሚገልጽበት ጊዜ ለገዢው ፓርቲም ለሕዝቡም ለሁላችንም ጠቃሚ የሚሆነው ለዚች ለሀገራችን ለአንዷ ኢትዮጵያ ጠቃሚ ሊሆን የሚችለው ነገር ግለሰቦችን በማሳደድ በመዝራት በማሰር ከላይ እስከ ታች እስከ ቀበሌ ድረስ አስረን አንችልም፣ ነገሮችን በመግባባት ተቀራርቦ በመስራት በሚል ነው።
መልካም።
ዶክተር መረራ ጥሪ ተደርጎለት የአውሮፓ ህብረት ጠርቶት ንግግር እንዲያደርግ በግሉ ጋስ ስፒከር ሆኖ ነው የሄደው እና ከዛ ሲመለስ ድንገት እኛ በማናውቀው መንገድ ቤቱ ጠዋት ገብቶ ማታ በሁለት ሰዓት ነው። ከዛ ለስድስት ሰዓት የቆየ ምርመራ ከተደረገ በኋላ ለእስራት የበቃው እሱ በመሄዱ በመታሰሩ አሁን የምናደርገው የሰላማዊ ትግል ወደ ኋላ አይቀርም። ይቀራል ብሎ ያሰቡ ሰዎችን ስህተት ሊሆን ይችላል። ስለዚህ እኛ ያለው ምንድን ነው? በዚህ ባሉት ግለሰቦች ላይ ማነጣጠርና እስራት ማድረጉ እሱ ብቻም አይደለም። አሁን በየዞኑ ያሉት የእኛ ተወካዮች በሙሉ እስር ቤት ናቸው። አንዳንዶቹ ፍርድ ቤት አልቀረቡም። የታሰሩበት ቦታ ሄዶ ለመጠየቅም አስቸጋሪ ነው። ፍትህ ከሀገራችን ከተጓደለ መቼም ሁሉም መንግስት ለዜጎች ማሰብ አለበት። ወንጀለኞች እንኳን ብንሆን ፍትህ መታየት አለበት፣
በህግ መዳኘት አለበት ነው የሚሉት።
አዎ፣ ቤት መቅረብ አለበት፣ ችግሩ መግለጽ መቻል አለበት፣ ለምን እንደተከሰሰ ማወቅ አለበት። ተከሶም ለዛ በቂ የሆነ መልስ ሰጥቶ ተከራክሮ ከዛ በኋላ ወንጀለኛ ሆኖ ሲገኝ ብቻ ነው። እኛ ምን የመሰለ ህገ መንግስት አለን። የህገ መንግስት ተግባራዊ ሊሆን አልቻለም።
መልካም።
ስለዚህ በሰላማዊ በሆነ መንገድ ጥረት መደረግ አለበት። መንግስትን በዚህ ወደዚህ ቢያተኩር ይሻላል እንጂ አሁን ግለሰቦችን በማሰር እንደ መረራ ያሉትን በማሰር ሌሎቹንም በማሰር በየቦታው ቂም ይዞ ከመሄድ ለአንዲቱ ሀገራችን ሁላችንም ተቆርቋሪ ልንሆን ይገባል ነው የምንለው።
መልካም። አቶ ሙልጌታ ወደ እርሶ ልሻገር። አስቸኳይ ጊዜ አዋጁን ተከትሎ የተቋቋመው የመምሪያ ጣቢያ ወይም የእዝ መምሪያ ኮማንድ ፖስት የተባለውን ማለት ነው፣ ስልጣኑ የሀገሪቱን ህገ መንግስታዊ አንቀጽ የተላለፈ ነው ብለዋል። እንዴት? አድማጮች፣ ውይይቱ ይቀጥላል። በሚቀጥለው ሳምንት የኢትዮጵያን መንግስት ቃል አቀባይ ወይም የመንግስት ጉዳዮች ቃል አቀባይ ዶክተር ነገሪ ሌንጮን ጨምሮ ሌሎች ክፍሎችም የምናወያይበት ተከታይ ክፍል ይቀርባል። ለአሁኑ ግን እንግዶቼን አቶ ሙሉጌታ አበበ የመላው ኢትዮጵያ አንድነት ድርጅት ምክትል ሊቀመንበርና አቶ ሙላቱ ገመቹ የኦፌኮ ወይም የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር ለጊዜያቸው አመሰግናለሁ። ጊዜ ርስትልኝ። አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደሚቀጥለው ዝግጅት እናልፋለን። ኢትዮጵያ የመጨረሻውን ህጋዊ ነጻ የኦሮሞ ተቃዋሚ ድምፅ ዘጋች ሲል የኦሮሞ ዲሞክራሲያዊ ግንባር መግለጫ አውጥቷል። ሰለሞን አባተ የፓርቲውን ሊቀመንበር አነጋግሮ ተከታዩን አሰናድቷል።
ዶክተር በያን፣ ይሄ መግለጫችሁ የሚለው ኢትዮጵያ የመጨረሻውን ህጋዊ ነጻ የኦሮሞ ተቃውሞ ድምፅ ዘጋች ነው ርዕሱ የሚለው ምን ማለት ነው? ይሄ እሳቸው የሚመሩት የኦሮሞ ፌዴራሊስት ኮንግረስ በህጋዊነት ተመዝግቦ የሚንቀሳቀስ ድርጅት ነው እና ሌሎችም የድርጅቱ አባል የሆኑ በህጋዊነትም የሚንቀሳቀሱ ወገኖች አሉ ኢትዮጵያ ውስጥ እና እነሱ እየጮሁ እንዳይቀጥሉ የኦሮሞን ህዝብ ድምፅ የሚወክሉትን ወይም እንወክለዋለን የሚሉትን የኦሮሞ ህዝብ ድምፅ እያሰሙ እንዳይቀጥሉ የሚያደርጋቸው ነገር ምንድን ነው?
ይሄ ጥሩ ጥያቄ ነው። በመጀመሪያ ደረጃ ይሄ መንግስት እያፈነ ያለው ነጻ ተሳትፎን በአገሪቱ ሁኔታ እየከለከለ ያለው ኦሮሞን ብቻ አይደለም፣ መላውን የኢትዮጵያ ህዝብ ነው። በኦሮሞ ላይ በተለይ ያተኮር ነው። ዶክተር መረራ የሚመሩት ድርጅት አብዛኛው አመራሩ፣ አባሎቹ ታስረዋል። እስካሁን ድረስ እነ በቀለ ገርባ፣ ሌሎችም ወደ አመት ለሚጠጋ ጊዜ እስር ቤት ናቸው። ይሄ ዶክተር መረራ የሚመራው ድርጅት ብቸኛው ነጻ የሆነ የኦሮሞ ድርጅት በህጋዊ መንገድ የሚንቀሳቀስ ድርጅት ነው በኢትዮጵያ ውስጥ እና ይሄን ድርጅት የማዳከሙ እርምጃ ቆይቷል። ከተጀመረ የቀረው ዶክተር መረራ ብቻ ነበረ ከአመራሩ። እሳቸውን ዛሬ ሲያስሩ ይሄ የመጨረሻው የማፈን ሳይለንስ የማድረግ ተቃውሞን የማፈን እርምጃ ነው ብለን ያልነው ለዚህ ነው። ዶክተር መረራም ራሳቸው ከአውሮፓ ሳይመለሱ የመታሰር እድል ይገጥሞት ይሆናል ቢሄዱ ብለው ሲጠየቁ፣ አዎ ብታሰር ምን አለ፣ ጓደኞቼ በሙሉ እስር ቤት ናቸውና እንዲያውም ከእነሱ ጋር ሄጄ ብቀላቀል ይሻለኛል የሚል ነው እንትን ያሉት እና የእሳቸውም ንግር ይሄን ነው የሚጠቁመው። እና በአጠቃላይ አቶ ሰለሞን፣ በጣም አጽንቼ መናገር የምፈልገው የተቃውሞ ሰልፍን ህጋዊና ሰላማዊ የሆነ ተቃውሞን የማፈኑ እርምጃ በኦሮሞም በአማራውም በሌላውም ላይ እየተደረገ ያለ ሁኔታ ነው። እንደዛ ነው የምንገነዘቡ እና ለይተን የኦሮሞውን ብቻ ለማንሳት እንደፈለገ እንዳይታይብን ማስገንዘብ ፈልጋለሁ።
ለመሆኑ የእርሶ ድርጅት የኦሮሞ ዲሞክራሲያዊ ግንባር ከኦሮሞ ፌዴራሊስት ኮንግረስ ጋር በስራም ይሁን በማንኛውም መንገድ የሚገናኝበት ሁኔታ አለ?
የለውም። ኦሮሞ በመሆናችን አንድ ነን። እኛ ደግሞ በዛ አገር ውስጥ በህጋዊነት ለመንቀሳቀስ አልቻልንም። ህጋዊ ድርጊት አይደለንም እና ዶክተር መረራ ከሚመሩ ድርጅት ጋር ድርጅታዊ የሆነ ግንኙነት የለንም።
ምንድን ነው በህጋዊነት እንዳትንቀሳቀሱ ያገዳችሁ ሀገር ውስጥ?
በህጋዊነት ለመንቀሳቀስ ፈልገን ነበረ። የኦሮሞ ዲሞክራሲያዊ ግንባር በኢትዮጵያ ውስጥ ተመልሶ ህጋዊ ድርጊት ሆኖ ህጋዊ የሆነ ህገ መንግስታዊ የሆነ ትግላችን ለማካሄድ ፈልገን ነበረ። ያው የቲፒኤልኤፍ ኢፌዴሪ መንግስት አቋም ነው፣ ማንኛውንም ነጻ የሆነ ድርጅት በዛ ሀገር ውስጥ የፕሬስ ተሳትፎ እንዲያደርግ አይፈልግም። በድርጊቱ ተቃውሞና በጎ ፍቃድ ማጣት ነው ድርጊታችን አገር ቤት ተመልሶ ነጻና ሰላማዊና ህጋዊ የሆነ ትግል ለማካሄድ የነበረው እቅድ የከሸፈው።
ዶክተር መረራ ጉዲና የታሰሩት የአስቸኳይ ጊዜ አዋጁን አንቀጽ 2 ተላልፈዋል፣ ከሽብር ቡድኖች ጋር ግንኙነት ፈጥረዋል በሚል ነው። ምንድን ነው ለዚህ እርስዎ ያሉት ሀሳብ?
ይሄ መሰረተ ቢስ ክስ ነው። በመጀመሪያ ደረጃ መሰረተ ቢስ ክስ ነው። ዶክተር መረራን የጋበዙት
የአውሮፓ ፓርላማ መሪዎች ናቸው። ዶክተር መረራም የተናገሩት በአውሮፓ ፓርላማ መድረክ ላይ ነው። የአውሮፓ ፓርላማ ማን እንደሚጋብዝ ራሱ ነው የሚወስነው፣ ዶክተር መረራ አይደለም። ዶክተር መረራም አንድ ተጋባዥ ነው። ዶክተር ብርሃኑ ነጋም አንድ ተጋባዥ ነው። ሌሎችም በዚህ እንደ እንግዳ ተገኝቶ የአውሮፓን ፓርላማ ግብዣ ተቀብሎ ንግግር ማድረግን፣ በተለይ ንግግሩ እፍታዊነትን የሚቃወም የሰብአዊ መብት ረገጣን በኢትዮጵያ ውስጥ የሚያጋልጥ ነው። በምንም መንገድ ዶክተር መብታቸውን ነው ኤክሰርሳይዝ ያደረጉት። ሰብአዊና ዴሞክራሲያዊ መብታቸውን ነው ተግባራዊ ያደረጉት። ከሌሎች ድርጊቶች ጋራ ግንኙነት ፈጥረዋል የሚለውን ነገር ይሄ ኤክስኪውዝ ነው። ዶክተር መረራን ለማሰር መንግስት የተጠቀመበት የማይረባ ትክክለኛ ያልሆነ ምክንያት እንደሆነ ነው የምንረዳው።
ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጠይቀዋል እርስዎ አሁን በሰጡት መግለጫ ላይ፣ እንደዚሁም በመግለጫችሁም ላይ አንስታችኋል። እና የአሜሪካ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ትናንት የሰጡት መግለጫ ነበረ። የዶክተር መረራን ጉዳይ በቅርብ እየተከታተለው መሆኑንና ሌሎችም መልእክቶችን ያዘለ መግለጫ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ተናግረዋል። የአውሮፓ ህብረት የፓርላማ አባል የሆኑትና ይሄንን መድረክ ያዘጋጁት አና ጎምሽ እንደዚሁ ብርቱ ተቃውሞ አሰምተዋል። እንደውም ለአውሮፓ ህብረት ከፍተኛ ተወካይ እና የኮሚሽኑ ምክትል ፕሬዚደንት ደብዳቤ ጽፈዋል። እንዴት ነው እርስዎ የሚገነዘቡት እነዚህን እንቅስቃሴዎችና ጥሪዎች? ሌሎችስ የሚያውቋቸው ተመሳሳይ እንቅስቃሴዎች አሉ ወይ?
አዎ፣ እነኚህ እንቅስቃሴዎች በአውሮፓ ፓርላማ፣ በአሜሪካ መንግስት፣ በሌሎችም የአውሮፓ መንግስታት ይሄንን የኢትዮጵያን መንግስት የቲፒኤልኤፍ የፌዴራሊስት መንግስትን የአስቸኳይ ጊዜ አዋጅ ሙሉ በሙሉ ነው የተቃወሙት። ይሄ የአስቸኳይ ጊዜ አዋጅ መፍትሄ አይሆንም የሚል አቋም ሁሉም ወስደዋል። ሰላምን አያመጣም፣ ሰብአዊ መብት መከበርን አያመጣም፣ ዴሞክራሲን አያጠናክርም፣ አገሪቷን የበለጠ ወደ አለመረጋጋትና ወደ ክፉ ሁኔታ የሚወስድ መሆኑን ሁሉም ይገነዘባሉ። ይሄ እንዲነሳ ነበረ ጥረት ሲያደርጉ የነበረው፣ ይሄ አዋጅ እንዲነሳ፣ የታሰሩ እስረኞች እንዲፈቱ፣ መንግስት ከተቃዋሚዎች ጋር ወደ ሰላማዊ ንግግር እንዲገባ የሚል ነበር ጥሪ ሲያደርጉ የነበሩትና ወደ ማመንም እየሄዱ የነበሩት። ዛሬ የተወሰደው ዶክተር መረራን የማሰሩ እርምጃ ህልማቸውን፣ ምኞታቸውን እንደማይሳካ እንደሚያሳያቸው ነው የምናየው። እንደምታየው የአሜሪካን መንግስትም በከፍተኛ ደረጃ ተናደናል የሚል ነው። ያሉ የሰብአዊ መብቶች ድርጅቶች በሙሉ ይሄንን እርምጃ እያወገዙት ናቸው ያሉት። እኛ ደግሞ እነኚህ የዓለም መንግስታት፣ የውጭ ሀገሮች የኢትዮጵያ መንግስት ወደ ዲሞክራሲ የመመለስ ተስፋ አለው ብሎ የሚመኙትን ትተው ተቃዋሚ ኃይሎችን፣ የዲሞክራሲ ኃይሎችን፣ የነጻነት ኃይሎችን በመደገፍ ለአንድና ለመጨረሻ በኢትዮጵያ ውስጥ ሰላም፣ ዴሞክራሲ፣ እርቅ የሚመጣበትን ሁኔታ፣ ሰላማዊ ሽግግር የሚመጣበትን ሁኔታ እንዲያግዙ ነው ጥሪ የምናደርገው። አይ ቲንክ ይሄንን ለማድረግና ወደዚህ ለመምጣት አመቺ ሁኔታ ራሱ የኢትዮጵያ የኢፒአርዴፍ ቲፒኤልኤፍ መንግስት እያገዘን ነው ያለው ብዬ ነው የማምነው። እና በጣም አመርቂ አበረታች ሲግናል ስለሆነ ከየ አቅጣጫው በዚህ በኩል እየሰማን ያለ ነው።
ዶክተር በያና ሶባ ለሰጡኝ ማብራሪያና ለጊዜው በጣም አመሰግናለሁ።
እኔም ደግሜ አቶ ሰለሞን እና ቪኦኤን ለእድሉ በጣም አመሰግናለሁ። ደህና ሁኑ።
ደህና ነሽ።
የአርብ ምሽት ዝግጅታችን ሊጠናቀቅ አንድ ደቂቃ ያህል ነው የቀረው። ማጠቃለያ ዜና አሰምተን እንሰናበታለን። ጋምቢያ ውስጥ በተደረገው ፕሬዝደንታዊ ምርጫ የተቃዋሚው እጩ አዳማ ባሮ ለረጅም ጊዜ ሀገሪቱን ሲመሩ የኖሩትን ያህያ ጃሜህን እንዳሸነፉ ተገልጧል። ፕሬዝደንት ያህያ ጃሜ በተቃዋሚ እጩ መሸነፋቸውን አምነው እንደተቀበሉ የምርጫ ኮሚሽኑ ሊቀመንበር ገልጸዋል። ለዚህ ያህል ጊዜ ለረጅም ዘመን ስልጣን ላይ የቆዩት እኚህ ሰው መሸነፋቸውን መቀበላቸውን እጅጉን ለየት ያለ እርምጃ ነው ብለዋል የምርጫው ኮሚሽን ሊቀመንበር። የተባበሩት መንግስታት ድርጅት በሰሜን ምስራቅ ናይጄሪያ በቦኮ ሀራም ጥቃት ሰለባ ለሆኑ ዜጎች በሚቀጥለው የአውሮፓውያን ዓመት በሰብአዊ ረድኤት ምላሽ መርሃ ግብሩ የ1 ቢሊዮን ዶላር የቁሳቁስ እርዳታ እንደሚያደርግ አስታውቋል። በዚህ እርዳታ በነውጠኛው ቡድን ጥቃት የተጎዱ ወደ 7 ሚሊዮን የሚጠጉ ሰዎችን እንደርሳለን ብሎ ተስፋ ያደርጋል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን፣ ፕሮግራማችንን የመራችሁ ብርሃን ኃይሉ ነች። በእኛ በኩል ነገ በሶስት ሰዓት እንገናኛለን። የትግርኛ ቋንቋ ስርጭት ይቀጥላል። ደህና አደሩ። Thank you.